ንጉሥ ዳዊት ኃጢአት ከሰራ በኋላ ያንን ኃጢአት ሲመለከተው ኃጢአቱ ያንድ ጊዜ ነገር ብቻ ሆኖ መተላለፍ አይደለም አርጎ አየው። መዝሙር 51 ቁጥር 5 ላይ ሲናገር እነሆ በአመጻ ተጸነስኩ እናቴም በኃጢአት ምን አረገች? ስለዚህ ኦሪጅናሊ ገና ከእናቱ ማህፀን ጀምሮ ኃጢአተኛ እንደሆነ ይናገር። ዮሐንስ ከዳነ በኋላ ሐዋርያ ሆኖ ቅዱስ የሆነ የጌታ ተከታይ ሆኖ መጽሐፍ ቅዱስን እየጻፈ እያስተማረ ስንት መንፈሳዊ ነገር በሕይወቱ እያለፈ ኃጢአት የለብንም ብንል ራሳችን ምን እናረጋለን? እናስታለን። ስለዚህ እነዚህን ሚዛናዊ እውነቶች የሚያዛንፍ እና ግራ የሚያጋባ ነገር ውስጥ ማምጣት የለብንም። ከመጽሐፍ ቅዱስ የበለጠ እይታ ሊኖረን አይችልም። ስለዚህ ኃጢአት ከሰው ተፈጥሮ ጋር የተያያዘ እንደሆነ እናያለን። በእርግጥ ኃጢአት ምንድን ነው? ራሱ ምንድን ነው? ለምሳሌ ሰው ቢታመም ከአንድ ሰው በሽታ ተላለፈብኝ ብሎ ቢል ያንን በሽታ ሰዎች አይደንቲፋይ ሊያደርጉት ይችላሉ። የበሽታውን ያመጣውን ነገር ይሄ ነገር ነው ከዚህ ሰውዬ ሲያስነጥሰው ወይም በእንዲህ ያለ አይነት በፈሳሽ ወደ አንተ ጋር የመጣው በሽታውን ያመጣው ይሄ ቫይረስ ነው ባክቴሪያ ነው ብለው እንደሚለዩት ተለይቶ የሚወጣ ኃጢአት የሚባል አንድ ነገር አለ ወይ? ምንድን ነው ይሄ ኃጢአት? ከአዳም የወረስነው ኃጢአት እና በተደጋጋሚ ሳስተምር እንዳየ ነው በጣም ለብዙ የእግዚአብሔር ሰዎች አስቸጋሪ ነው ይህን ለመግለጽ። ግን ይሁን እንጂ ኃጢአትን በምንሰራቸው ስራዎች መጽሐፍ ቅዱስ ይግለጠው እንጂ ኃጢአትን ከሰው ተፈጥሮ ጋር አያይዞ በብዙ ይናገራል። አይደለም በእኔ ማለት በብልቶቼ በጎ ነገር እንዳይኖር አውቃለሁና ይላል በዚህ ሮሜ 7 ላይ። ስለዚህ በሰው ብልት ውስጥ በሰውነት ውስጥ መልካም ነገር እንደሌለ ይታየዋል። አያችሁት? ስለዚህ መጽሐፍ ቅዱስ ሲናገር ኃጢአትን ብዙ ጊዜ በተደጋጋሚ እናስተምራለሁ ወደ 2-3 ሴሽን ወስጄ ኃጢአት ከሰው ምን አይለይም ብያለሁ። ስጋ አይለይም። በሁድም ትምህርት ለማስተማር ሞክራለሁ። ከሰው ስጋ ሊለይ አይችልም። አያችሁ? ሰው ህግን እንዳይታዘዝ የሆነበት በተደጋጋሚ በዚህ ቤተክርስቲያን ሳስተምር እንዳሳየሁት ሮሜ ምዕራፍ 8 ቁጥር 3 እና 4 ላይ ብትመለከቱ ከስጋ የተነሳ ስለደከመ ለህግ ያልተቻለውን ይላልና ሰው የእግዚአብሔርን ህግ ለመታዘዝ ያልቻለው ከምን የተነሳ ነው? ከስጋ የተነሳ ነው። ስጋና ኃጢአት በጣም ምን ያረጉ ናቸው ማለት ነው? የተያያዙ ነገሮች ናቸው። ስጋን ከኃጢአት ኃጢአትንም ከስጋ መለየት ይቻላል። እንዴት? ወይም ይሄ በጣም የሚገርም ነገር ነው። ልብ ብላችሁ ተመልከቱ። ኢየሱስ ክርስቶስ በአካል ዋጋ ከፍሎልናል። የሞተው ለነፍሳችን ለመንፈሳችን ብቻ አይደለም፣ ስጋችንንም ምን ለማድረግ ነው? ለማዳን ነው የሞተው። ግን ስጋችን ሲድን ግን ምንድን ነው የሚድነው? ምን አይነት ሆኖ ነው? ስጋ ሆኖ አይደለም የሚድነው። እንዴት እንደሚድን ተመልከቱ። ስጋችን እንዴት ነው የሚድነው? ፍጥረታዊ አካል ይዘራል። ምን አይነት አካል? አያችሁት? ስጋችን መንፈሳዊ አካል ሊሆን በሚችልበት ሁኔታ ሲመጣ ነው መዳን የሚኖረው። ስለዚህ ይሄ ስጋ ችግሩ ምንድን ነው? መንፈሳዊነት የሌለው መሆኑ። ስለዚህም ብዙ የእግዚአብሔር ሰዎች ሲናገሩ ኃጢአትን ሲገልጹት ሰው ለፍጥረታዊ ማንነቱ ፈቃዱን ማስገዛቱ እንደሆነ ይናገራል። ለፍጥረታዊ ማንነቱ ለስጋዊ ፍላጎቱ ራሱን ማስገዛቱ ነው ባርነት። ትዝ ይላችሁ እንደሆነ አዳምና ሔዋን ኃጢአት ከሰሩ በኋላ የሰው ልጆች በምድር ላይ ከኖሩ በኋላ እግዚአብሔር እንደዚህ አለ ዘፍጥረት ምዕራፍ 6 ላይ መንፈሴ በሰው ላይ ለዘላለም አይኖርም እርሱ ምንድን ነው? ስጋ ነው አለ። ምክንያት ይሄ የልቡ ሀሳብ ሁሉ ዝቅ ብላችሁ ትመለከቱ የልቡ ሀሳብ ሁሉ ጊዜ ክፉ ነዋል። ስለዚህ ስጋ ለእግዚአብሔር ሕግ መገዛት የማይችል በሌላ አባባል በምሳሌ አሳይቻችኋለሁ። የሰው ፈቃድ ለእግዚአብሔር መገዛት ሲገባው በመንፈሱ ለሚገለጥለት ለእግዚአብሔር ነገር መገዛት ሲገባው የሰው ፈቃድ ለምን ተገዥ ሆነ? ለስጋ ፍላጎት ተገዥ ሆነ። ስለዚህ ኃጢአትን ከሰው ስጋና ተፈጥሮ እንዳትለዩ በደንብ አዳምጡኝ። ሮሜ 8ን ወደፊት ስንማር እውነተኛ መንፈሳዊ ህይወትን ለማየት ስንመረምር ይሄንን ማወቅ እጅግ በጣም አስፈላጊ ነው። በጣም አስፈላጊ ነው። መንፈሳዊ ነገር መንፈሳዊ የሚባሉ ነገሮችን ማድረግ አለመሆኑን መማር እንጀምራለን። ግልጽ ነው ወገኖች፣ መንፈሳዊ ነገር በጣም የሚገርም ባህሪ አለ። ስለዚህ ስጋንን ጨርስና ስጋ ምንድን ነው? ስጋ ስጋ የሰው ናቹራል ተፈጥሯዊ ፍላጎት ያለበት ባዮሎጂካል ኒዳችን ተፈጥሯዊ ፍላጎታችን ነው። ዓለምን ወይም በዓለም ያሉትን ምን አታድርጉ፣ አትውደዱ። ምን ማለቱ ነው? ይሄ ማለት በዓለም ያለው ይችል ቡልቡላን ዓለም ነው፣ ከተማውን ነው፣ ዙሪያችንን ያሉትን ፍጥረታትን ነው? አይደለም። ምን ይላል? እርሱም የስጋ ምን ምኞት፣ የአይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ። ማንም ዓለምን ቢወድ የአባት ፍቅር በእርሱ የለም። ዓለምን ዲፋይን አረገልን መጽሐፍ ቅዱስ። ምናልባት ጥቅሱን በደንብ ለማየት የምትፈልጉ ከሆነ አንደኛ ዮሐንስ ላይ ሄደን ማየት እንችላለን። ዮሐንስ ዓለምን የገለጠበትን አገላለጥ ከሰው ተፈጥሮ ጋር የቱን ያህል እንደተያያዘ ማየት ይቻላል። ምዕራፍ 2 ቁጥር 15 እና 16 ላይ ብንሄድ ይህን ማየት እንችላለን። ግልጽ ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 15 እና 16 እግዚአብሔር የተመሰገነ ይሁን። በዛ ቦታ ላይ የእግዚአብሔር ቃል የሚናገረውን እንመልከት። ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ ብሎ ምን ይላል? እርሱም የስጋ ምን ምኞት፣ የአይን ምን አምሮት፣ ስለ ገንዘብ ምን መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ስለዚህ ዓለምን የት ነው ያሳየን? ዛሬ በከተማ የምናየው ሲስተም ብለው ሰዎች የሚጠሩት ገቨርንመንት በሉት፣ ኢኮኖሚ በሉት፣ ባህል በሉት፣ በሰው ካልቸር እና ሶሳይቲ ውስጥ የሚታየው ነገር ኢትስ አ ፕሮዳክት ኦፍ አወር ስጋዊ የሆነ ፍላጎታችን ውጤት ነው። ግልጽ ነው፣ ግልጽ ነው። ከዛ ውጭ ያለ ነገር አይደለም። ሁሉም ነገር የሚደረገው ነገር ሁሉ ከሰው ፍላጎት፣ የስጋ ምኞት፣ የአይን አምሮት፣ ስለ ገንዘብ መመካት፣ ይሄንን ነው ዓለም የሚለው መጽሐፍ ቅዱስ። ስለዚህ ጠፊዋን ዓለም ተለይቼ ስንል ፕላኔት እርዝን እንዳታስቡ። ይቺ ዓለም እግዚአብሔር የፈጠራት ነች። ግልጽ ነው፣ ግልጽ ነው። መንፈሳዊ ህይወትን በትክክል ለማየት በጣም መሰረት በህይወታችን የሚጣለው በዚህ ነገር ላይ መጽሐፍ ቅዱሳዊ እይታችን ትክክል ሲሆን ነው። ስለዚህ ኃጢአት የሚለውን ነገር የእግዚአብሔር ሰዎች ሲገልጡት በመጽሐፍ ቅዱስ ላይ ያሉት እነዚህን እውነቶች በሙሉ ወስደን ስንመለከት የሰው ፈቃዱን ለፍጥረታዊ ፍላጎቱ አሳልፎ የሰጠበትን ባርነት ነው። ስለዚህ የሰው ለስጋዊ ፍላጎቱ አልፎ የተሰጠበትን ይህንን ነገር ራሱን ከዛ ነፃ ማውጣት ከስጋው ውስጥ ራሱን ማውጣት አይችልም። በዚህ እይታ ስንሄድ አውጉስቲን በጣም ትክክለኛ እይታ እንዳለው ና ፔላጅስ ግን ሰው ራሱን ከራሱ ማውጣት ይችላል በነፃ ፈቃዱ ይላል። ሪሊ አይቻልም። ስለዚህ የማን ትክክል ሆኖ ነው የምናየው? የአውጉስቲን አመለካከት ትክክለኛ እንደሆነ እናያለን። ሰው ከስጋ ውስጥ ራሱን ማውጣት አይችልም፣ አይቻለውም፣ ከባድ ነው። ሐዋርያው ጳውሎስ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ከዚህ ሰውነት ማን ነው የሚያድነኛል? የማንወደውን ክፉን ነገር እንድናደርግ ግድ የሚል ነገር በብልቶቻችን ውስጥ የሚሰራ ምን አለ? የኃጢአት ሕግ አለ ይላሉ። ይህም ብዙ በእሁድ ላይ አስተምሬያለሁ። ስለዚህ ሰው ራሱን ማዳን አይችልም። ይሄ ትምህርት ብዙ ነገሮችን ይነካል፣ በጣም ብዙ ሰፊ ነገሮችን ይነካል። ሰው በስራ ሊጸድቅ አይችልም የሚለውን ትምህርት ይነካል። ሰው በስራ ሊጸድቅ አይችልም፣ ምክንያቱም እግዚአብሔር በባሪያዎቹ በብዙ መንገድ እንደዚህ ብሏል፣ ጽድቃችን የመርገም ጨርቅ ነው። ኢሳይያስ ምዕራፍ 6 ላይ እግዚአብሔርን ሲመለከት አቤቱ ወዮልኝ ጠፍቻለሁ አይደለም አይኖቼ የሰራዊትን ጌታ ቅዱሱን አይተዋል አለ አፌ ምን አርጎብኛል የረከሰብኝ ነኝ ይሄ ነብይ ስንት የሚገርሙ ትንቢቶች አፌ የረከሰብኝ ነኝ አንደበታቸው በረከሰ ሰዎች መካከል ነው አንደበቴ የረከሰ ነው አለ ኃጢአተኛነታቸው እነዚህ ሁሉ ሰዎች አለ ኃጢአትን በምንድን ነው እሱ የለካው ቅዱስ ከሆነው እግዚአብሔር ጋር ነው ስለዚህ እግዚአብሔርንም ለማያውቁ ሰዎች ኃጢአት እርስ በርስ ሆሪዞንታሊ ሰው ከሰው ጋር እየተያየ ነው የሚለካው ስለዚህ ኃጢአትን በዛ መመዘን አንችልም ሪሌሽናል ጉዳይ ለማህበራዊ ህይወት ለርስ በርሳችን የምንረዳው ነገር ብቻ በቂ አይደለም እግዚአብሔር ሲታሰብ ነው ኃጢአት የሚታወቀ በደንብ ምንነቱን የምናውቀው ግልጽ ነው ወገኖች ስለዚህ ሰው ከዚህ ከኃጢአተኛነቱ ህይወት ራሱን ማውጣት አይችልም ስለሆነም እንዲያለ መረዳት በትክክል ካስቀመጥን ከአዳም የወረስነው ኃጢአተኛ ምን እንዳደረገን ከገባን እኛ የዳንበትን ጸጋ እናደንቃለን። የዳንበትን ጸጋ እንገረማለን። እግዚአብሔር ይመስገን። እግዚአብሔር እኛን ባዳነበት ጸጋ ተደናቂዎች እንሆናለን። ይሄ በደንብ ካልገባቸው ሰዎች በእውነት እግዚአብሔር ኃጢአተኛነቴን አሳየ ማለት ነው። ምን ያህል ሚዝረብል እንደሆነ ምን ያህል ኃጢአተኞች እንደሆነ እና በጣም የኃጢአት ምንነት የገባቸው ሰዎች ናቸው የጸጋን መዝሙር መዘመር የሚችሉ የዳኑበትን ጸጋ ማድነቅ የሚችሉ እግዚአብሔር ይመስገን ስለዚህ ከአዳም የወረስነው ኃጢአት ለኔና ለናንተ እኔና እናንተን ከመንፈሳዊ ህይወት ያወጣንን ለፍጥረታዊ ህይወት አሳልፎ የሰጠንን ጉዳይ እንደምናስብ ማወቅ አለብን። ፍጥረታዊነታችን የመጀመሪያው ሰው ከመሬት ምንድነው? መሬታዊ ነው። ከመሬት መሬታዊ እንደሆነ ከመሬታውያን የሆኑት እንዲሁ ናቸው እንደሱ። የመጀመሪያው ሰው ሕያው ነፍስ ሆነ። ተመልከቱት ውድድር አንደኛ ቆሮንቶስ 15 ላይ የመጀመሪያው ሰው ሕያው ነፍስ ሆነ በቃ ይሄ ነው ሁለተኛው አዳም ህይወትን የሚሰጥ መንፈስ ሆነ መዳንን ከመንፈስ ጋራ ከመንፈሳዊነት ጋር ነው መጽሐፍ ቅዱስ የሚያያዘው መዳን ከመንፈሳዊነት ጋር ነው የሚያያዘው መንፈሳዊነትን የማያስገኝ መዳን አይደለም ውድ ወገኖች የገባችሁ ምለው ነገር መዳን መንፈሳዊነት ጋር ነው የሚያዘው ስለዚህ መንፈሳዊ የማደርግ መዳን እንዳትቀበሉ እንደዛ ያለ ነገር የለም ከስጋ የተወለደ ስጋ ነው ስጋና ደም የእግዚአብሔር መንግስት ሊወርሱ አይችሉም ዳግመኛ ካልተወለዳችሁ በቀር የእግዚአብሔር መንግስት ልታዩ ልትገቡ አትችሉም ስለዚህ ስጋዊነታችን በየትኛው መንገድ ኢጂኩዌትድ ስጋ መንግስተ ሰማያት አይገባም መንፈሳዊ ነገር ገማልያል እግር ስር እንኳን ቢማር ኒቆዲሞስ መልካም ሰው ነበር ያይሁድ አስተማሪ ነው ነገር ግን መንግስተ ሰማይ በስጋዊ ማንነቱ ባይሁዳዊነቱ ሊገባ አይችልም ለያትም አይችልም ስለዚህ ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው ስለዚህ መንፈሳዊነት ማግኘታችን ነው ክርስቲያን ይሄንን እኔ በጣም እየጮኩኝ መለከት ተሰጥቶኝ ብናገር በየቸርቹ እንደው እግዚአብሔር ምናገርበት ሰው የሚሰማው ቃል ቢሰጠኝ መኛለሁ ብዙ ጊዜ ለመሰላችሁ እኛ በትምህርት ነው በቃ ዝም ብለን ያለን ስጋዊነታችን ባዘር አረጋለ ጻባይ ነው እንላለን እኔ እንዲህ ነው የምወደው እንላለን ማንነታችን ባለመብት ሆኖ ቸርች ውስጥ እንኖራለን። ዛሬ በቤተ ክርስቲያን ትልቅ ችግር ያለው ምንድን ነው? ስጋዊነታችንና ተፈጥሯዊ ማንነታችን ሌጂቲሜት ቦታ ሰጥተነው ነው የምንኖረው። መጽሐፍ ቅዱስ ስጋንና የተፈጠረውን ነገር ከአጋንንት ጎራ መድቦት ጨርሶታል። የላይኛይቱ ጥበብና የታችኛይቱ ጥበብ የምድር ነው፣ የስጋ ነው፣ የአጋንንት ነው። ዓለምን ወይም በዓለም ያሉትን አትውደዱ። የስጋ ምኞት የአይን አምሮት ከዓለም ስለሆነ የምድር የስጋ የአጋንንት መንግስተ ሰማይን ማየት የማይችል መግባት የማይችል ነው። ስለዚህ የስጋ ነገር በሙሉ ውድ ወገኖች አድቫንስድ የሆነ የክርስትና ትምህርት አይደለም። ኢት ኢዝ ዘ ኤቢሲ ኦፍ ክርስቲያኒቲ። አድቫንስድ የሆነ ክርስትና ትምህርት አይደለም። ፕሊዝ ግልጽ ነው። አድቫንስድ የሆነ የረቀቀ ትምህርት እንዳታረጉ። መንፈሳዊነት ቤዚክ የሆነ የክርስትና ነገር ነው። ክብር ለእግዚአብሔር ይሁን። ግልጽ ነው የምናገረው ውድ ወገኖቼ። ስለዚህ ስጋን ስንመለከት መጽሐፍ ቅዱስ ቁልጭ ያለ ነገር የሚናገረውን ለአንዴና ለረጅም ጊዜ በማንቶ በማንረሳው ሁኔታ እያሰብነው መኖር አለን። ጨዋው ስጋ፣ ባለጌው ስጋ። እኔ መቼም የቀጠልኩ ከመሰላችሁ መጽሐፍ ቅዱሱን እየጠቀስኩ ልናገር። አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም። ባሪያ፣ ጨዋ፣ እስቲ አስተያዩት። ማንኛው ነው የሚጠላው? ሁለቱም አይፈለግም በእግዚአብሔር መንግስት። አይሁዳዊ የሃይማኖት ሰው፣ ትምክህተኛ፣ የከሌ ዘር ነኝ የሚል፣ ግሪካዊ ጥበበኛ የለም። ስለዚህ ክርስትና ስጋና ከስጋ ጋር የተያያዘን ነገር ኮምፕሊትሊ ኢሊሚኔት የሚያደርግ የሚያስወግድ ባህሪ አለ። ስለዚህ መንፈሳዊነት አድቫንስድ ትምህርት አይደለም፣ የረቀቀ ትምህርት አይደለም። መሰረታዊና ሀሁ የሆነ ክርስትና እውነት ነው። እግዚአብሔር ይመስገን። ውድ ወገኖቼ እግዚአብሔር ስጋችንን ስጋዊነታችንን ኤጁኬት የማድረግ ፍላጎት የለው። ጸጋን ለስጋ አይሰጥም እግዚአብሔር። በጸጋው ስጋዊ ባህሪያችንን እመኑኝ፣ የምነግራችሁ ባታምኑም ተከራከሩ ከራሳችሁ ጋር። ስጋዊ ባህሪያችንን ስጋዊነታችንን በስጋችን የሚታዩትን ባህሪያቶች እግዚአብሔር በጸጋው አይረዳም፣ ይቃወማል። እግዚአብሔር ማስተዋል ይስጠን። ስለዚህ የማንም ስጋ ይሁን ባለመብት ሆኖ የተለየ ቦታ ሊሰጠው አይችልም። ምክንያቱም ውድ ወገኖቼ የእግዚአብሔር ቃል የሚያስተምረውን ላንብብላችሁ። ምዕራፍ 8 ሮሜ ላይ ቁጥር 5 ጀምሮ እንደ ስጋ ፈቃድ የሚኖሩ ተመልከቱ። ታያችሁት? የፈቃድ ጉዳይ ነው። አሁን እዚህ ላይ ኃጢአት አይልም ሲናገር፣ ኃጢአት አይልም። ምንድን ነው የሚለው? ፈቃድ ነው የሚለው። የማን ፈቃድ? ስለዚህ የሚያወራው ስለምንድን ነው ማለት ነው? ስለ ኃጢአት እንደሆነ እንዳትረሱ። የስጋ ፈቃድ This is very 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 important. የስጋ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ። This is very important. ያስባሉ። እንደ መንፈስ ፈቃድ የሚኖሩ የመንፈስን ነገር ያስባሉ። ስለዚህ የፈቃድ ጉዳይ ነው። ሚስጥር ልንገራችሁን የተረዳሁትን። በመጨረሻ ዘመን አለ ጌታ ኢየሱስ፣ ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንም? ምን ተአምራት አላደረግንም? ምን አጋንንት አላወጣንም? ምን አላደረጋችሁም አይላቸው። የማንን ፈቃድ ነው ያደረጉት ነው ጥያቄ። ስለዚህ በመንፈሳዊ ህይወት የምናደርገው ነገር በራሱ ቫልዩ የለውም፣ የእግዚአብሔርን ፈቃድ ማድረግ እንጂ። ኮሽም ግልጽ ነው። ይሄ ፕራግማቲክ በሆነ ሶሳይቲ ውስጥ ይሄ ነገር ይጠቅማል የሚለው ለወገን ይጠቅማል ይሄ ነገር ቫልዩ አለው ሳይሆን ለእግዚአብሔር ክብር ነው ወይ ይሄ እግዚአብሔር ፈቃድ የሚካሄድበት ነው ወይ የሚለውን ጥያቄ ነው መጠየቅ ያለብን። ለሰዎች ይጠቅማል ይሄ የእግዚአብሔር ፈቃድ ነው ወይ ነው ጥያቄ። እግዚአብሔር መቼም ይሄንን ብንረዳ በእውነት ነው መናገራችሁ ሰላማችን እንደ ወንዝ ነው የሚሆነው። ለምን? የእግዚአብሔር ፈቃድ ባለበት ነው የእግዚአብሔር ህዝብ የመንፈስ አንድነትም ረፍቱም ሰላሙም በትዳራችን በጓደኝነት በሁሉ ያለን ነገር የሚያምር። ስለዚህም ፈቃድ የፈቃድን ነገር ስንናገር የስጋ ፈቃድ ስንል ስለምንድን ነው መናወራ? ስለ ኃጢአት እንደምናወራ እንዳትረሱ። ምክንያቱም የስጋ ምኞት የአይን አምሮት ስለ ገንዘብ መካት ከአባት አይደለም ከዓለም ነው። ማንም ዓለምን ቢወድ በሌላ አባባል የስጋን ምኞት የአይንን አምሮት የገንዘብን ትምክህት ቢወድ የአባት ፍቅር በዛ ሰው ውስጥ የለም። እኔ መቼም ይሄ ከባድ ትምህርት ነው ግን ይሄ ምግባችንም ቁርሳችንም መራታችንም ነው። ክብር ለእግዚአብሔር ይሁን። This is why Jesus died. ከዚህ አነሰ የምትፈልጉት ነገር ካለ I tell you, it's a great loss በመንፈሳዊ ህይወታችን. A great loss. You see? አንድ ሰው ትምህርት ቤት ገብቶ አለ አይደለም ርባና ያለው ትምህርት ተምሮ መጨረስ የሚፈልግ ሰው ማይረባ ትምህርት የሚሰጥ ትምህርት ቤት ገብቶ መማር የሚፈልግ ሰው ይሄ ከዚህ ሁሉ ይበልጣል። እግዚአብሔር ይሄን እንዳስተውል ይርዳል። ቁጥር 6 ስለ ስጋ ማሰብ ሞት ነውና። በሌላ አባባል ውድ ወገኖቼ ስለ ኃጢአት ነው አሁን የሚያወራው ግን ስለም በምን መልክ ነው የሚናገረው? ማሰብ ነው የሚለው። ፈቃድ ማሰብ the mind of the flesh በየትኛው መንገድ ሰው በማይንድ ውስጥ እኔነትን አማክሎ የሚደረገው ነገር በሙሉ ምንድን ነው? ሞት ነው ይላል። እግዚአብሔር የተመሰገነ ይሁን። ከልቡ ሰው የእግዚአብሔር ሰው ለመሆን ካልፈለገ ይሄ ትምህርት ለመንቦጫረቅ ክርስትና የሚሆን አይደለም። ይሄ ትምህርት ሪል ክርስትና ሆኖ ለመኖር የሚያስፈልግ ትምህርት ነው። እግዚአብሔር የተመሰገነ ይሁን። ስለ መንፈስ ማሰብ በሌላ አባባል ውድ ወገኖቼ በጣም ብዙ ጊዜን ሳስተምር የምናገረው ነገር አለ። ስለ መንፈሳዊ ነገሮች ማሰብ ስለ እግዚአብሔር ቤት፣ ስለ አገልግሎት፣ ስለ ጸሎት፣ ስለ መንግስተ ሰማያት ማሰብ አይደለም። እንደዛ አይደለም የሚናገረው። The mind of the spirit ምን ጊዜ መንፈስ ማይንድ የሚያረገው ነገር ህይወት ነው። ምን ጊዜም ስጋ ማይንድ የሚያረገው ነገር ሞት ነው። ምን ጊዜ እስቲ የስጋን ነገር ኃጢአትን አስመልክቶ ብዙ ጊዜ ክትትል ትምህርት ሳስተምር መጠየቀው ጥያቄ ነው። ውድ ወገኖቼ ኃጢአትን ምንጩን ተመልከቱት። የትኛውንም ኃጢአት ቁጭ ብላችሁ ለራሳችሁ አስቡት ወይም ተወያዩ ብትፈልጉ ከምትችሏቸው ሰዎች ጋር ሁሉ ጊዜ ምንጩ እኔነት እንደሆነና ምንም ሌላ ዝም ብሎ ኃጢአት ተብሎ በግድ የሚሆን ነገር የለም። ምንጩ እኔነት ነው። ስለዚህ በዚህ ቦታ ላይ ተመልከቱት። የስጋ አይምሮ የስጋ አሳቡ ሁሉ ጊዜ ሞት ነው። የመንፈስ ሁሉ ጊዜ አሳቡ ደግሞ ምንድን ነው? ህይወት ነው። ክብር ለእግዚአብሔር። ስለ ስጋ ማሰብ በእግዚአብሔር ዘንድ ምንድን ነው? ጥል ነው። ኤኒታይም እግዚአብሔር መንፈስ ጋር ያጣላናል። ከእግዚአብሔር ጋር ሁሉ ጊዜ ምን ያደርጋል? ያጣላናል። ኢትስ አናቮይደብል። ለጌታዬ ነገር ሊቀበል ይገባል። እንጸልይበታል ጌታ አለ። አንዳንድ ጊዜ እግዚአብሔርን እኮ ሚቲንግ የምንጠራውም ይመስላል አለ ኮንቪንስ ልናደርገው አይደል? እና ይሄንን ሁሉ አጸላለያችንን አነጋገራችን ሁሉ የሚያርም እና የሚያርቅ ባህሪ አለ። ክብር ለእግዚአብሔር ይሁን። በእግዚአብሔር ዘንድ ጥል ነው። ለምንድን ነው ጥል የሚሆነው? ለእግዚአብሔር ህግ አይገዛም። ከላይ ከስጋ የተነሳ ስለደከመ ብለናል። ይሄ ለእግዚአብሔር አይገዛም፣ መገዛትም ተስኖታል። አያችሁት? የአውጉስታይን ትምህርት እዚህ ላይ በጣም ትልቅ ወይት እንዳለው ፔላጂየስ ከየት እንደመጣው ተመልከቱ። እንግዲህ እንዴት ነው እሱ ሰው ራሱን ለማዳን የሚያስችል ነገር በራሱ ውስጥ በፈቃዱ ውስጥ አለው ብሎ ማለት እንዴት ይቻላል? መገዛትም ተስኖታል፣ በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። እግዚአብሔር የተመሰገነ ነው። ስለዚህ ኃጢአትን ስንመለከት ከሰው ተፈጥሮ ጋር የተያዘ እንደሆነ እናያለን። የሰውን ፈቃድ ደካማ ያደረገ ሰው በእውነትም ከራሱ ከስጋዊ ፍላጎት ወጥቶ ፈቃዱን ነፃ አውጥቶ መውጣት አይችልም። ስለዚህ ለመዳን ምን ያስፈልገዋል? ጸጋ ያስፈልጋል። የእግዚአብሔር እርዳታ፣ ከሰው ውጪ የሆነ የእግዚአብሔር እገዛ ወደ ሰው መጣ። እግዚአብሔር የተመሰገነ። ግልጽ ነው። ስለዚህ ኃጢአትን አሁን አየን ማለት እንችላለን። ኃጢአትን አየን፣ ከሰው ስጋዊ ፈቃድ፣ ከሰው ስጋዊ አስተሳሰብ ፍላጎት ጋራ የተያያዘ ጉዳይ እንደሆነ እና ፕሊዝ ኃጢአትን በሞራል ሊስት አውት በሚናደርጋቸው መተላለፎች ካየን መንፈሳዊ ፕሮግሬሳችን በጣም ጭንጋፍ የሆነ ለውጥ ነው የሚያመጣው። ጭንጋፍ የሆነ ለውጥ። እውነተኛ ጄኑዊን ስፒሪቹዋል ቼንጅ በህይወታችን ማየት ከፈለግን የትኛውም ነገር የምናደርገው ነገር ፈቃድ፣ የማንን ፈቃድ ነው የማደርገው? የማን ሐሳብ ነው የሚገዛኝ የሚለውን ማየት በጣም እጅግ አስፈላጊና ብታምኑም ባታምኑም ግድ ነው። ግልጽ ነው። ስለዚህ በእግዚአብሔር ቤት ውስጥ ለእግዚአብሔር ቤት፣ ለእግዚአብሔር ሕዝብ ጌታ በህይወታችን ሊሆን የሚፈልገውን ወደፊት ስንማር ለማየት እንድንችል በብዙ ይረዳል። ስለዚህ ከአዳም የተወረሰው ኃጢአት እኔና እናንተን ወደ ዓለም የገባው ኃጢአት ሰውን ለፍጥረታዊ ማንነቱ አሳልፎ የሰጠ ከዚህ ደግሞ ተፈጥሯዊ ማንነት ሰው ራሱ ማውጣት የማይችል እንደሆነ እናያለን። ሞት እና ህይወትን እናወዳደ ሞት ውድ ወገኖቼ ብርሃን እና ጨለማን እንደማወዳደር ነው። ብርሃን ምንድን ነው? ጨለማ ምንድን ነው? እግዚአብሔር ጨለማ ይሁን አላለ። በነገራችን ለመጽሐፍ ቅዱስ ላይ ብሏል ጨለማ ይሁን አላለ ማለት አይደል? ብርሃን ይሁን ግን ብሏል ስናነብ አይደል? ጨለማ ብርሃን የሌለበትን ሁኔታ ነው የሚያሳየው። ብርሃን የሌለበትን ሁኔታ ነው የሚያሳይ። ሞት መንፈስ ቅዱስ የማይሰራበትን ሁኔታ ነው የሚያሳይ። መንፈስ ቅዱስ የሌለበትን ሁኔታ ነው የሚያሳይ። ሞት እግዚአብሔር የሌለበትን፣ እግዚአብሔር የተለየውን ነገር ነው የሚያሳየው። ስለዚህ እግዚአብሔር አምላካቸው ለሆኑ ሰዎች የሙታን አምላክ አይደለም የሚባለው ለዚህ ነው። እግዚአብሔር ተጠርቶ ሙታን ተብለው እሱን የሚያምኑ ሰዎች አይጠሩም። እግዚአብሔር የምን አምላክ አይደለም? የሙታን አምላክ አይደለም። because he is a living god እንዴት የሙታን አምላክ ይሆናል? he is a living god እግዚአብሔር ታስቦ ህይወት ነው የሚታሰብ። ብርሃን ያለ ሰው በጨለማ እንደማይሆን ሁሉ እንደዚሁም እግዚአብሔር ያለ ህይወት ነው የሚታሰብ። ስለዚህ ህይወት ከእግዚአብሔር ጋር የተያዘ ነገር ነው። እግዚአብሔርን የሌለውና ያለው ነገር ነው። ሰው ያለ እግዚአብሔር የሚኖረው ኑሮ አይ ሪፒት ዲስ ወገኖች ዳትስ ዋይ ብዙ ሰዎች በጣም ኑሯቸው በገንዘብ ሰው የሚመኘውን ነገር ሁሉ አግኝተው በዲፕሬሽን እና በጨለማ ህይወት ውስጥ የሚገቡት ለዚህ ነው። ለምን ካላቸው ነገር ህይወት እናገኛለን ብለው ያስባሉ? የለም። ብዙ ሰዎች ሞትን እና ጨለማን ዲፕሬሽንን ኤክስፒሪየንስ የሚያደርጉት መስላቸው በማጣት በመጎዳት ውስጥ ይመስላቸዋል። በፍጹም አይደለም። ብዙ ሰዎች ህይወት የበዛላቸው ምንም የሌላቸው ሰዎች አሉ። ሃሌሉያ። ሁሉን አተው ጌታን ተከተሉ፣ መከራ ተቀበሉ። በእስር ቤት ውስጥ በብዙ ፍዳ የሚያልፉ ክርስቲያኖች አሉ። ስለዚህ እግዚአብሔር ቫልዩአችንን ያስቀየረልን ያለንና የሌለን ላይፋችንን ላይፉን ቀጭ የሚባለው ሁሉ እሱ የሚሆን አይደለም ውድ ወገኖች። ስለዚህ እግዚአብሔር የሌለበት ነገር እግዚአብሔር በሀብት ውስጥ የለም ማለት አይደለም፣ እግዚአብሔር በድህነት ውስጥ አለ ማለት አይደለም። ግን እግዚአብሔር የሌለበት ነገር ምንም ይሁን ምንም በጣም ዴንጀረስ ነው። እግዚአብሔርን ይሄን ስጠኝና በቃ እንትን በሬ እንዳትሉ። ምክንያቱም ሪሊ ብሎ እግዚአብሔር ቢሰጠን ቢተወን ለዛ ነገር ቢሰጠን በእውነት ነው ነግራችሁ ድቅድቅ ጨለማ ነው። እግዚአብሔርን አተን ምንም ለማግኘት እንዳንሞክር። እግዚአብሔር ይመስገን ከሱ ጋር ሁሉ ይሁንል። ስለዚህ የሰው ህይወት የስጋን ህይወት በየትኛውም መንገድ የሞት መንገድ ነው። ስለዚህ ይህን ደግሜ ውድ ወገኖቼ ምዕራፍ 8 ላይ የእግዚአብሔር ቃል የሚናገረውን ቁጥር 13ን እንደ ስጋ ፈቃድ ብትኖሩ ሮሜ 8:13 ትሞቱ ዘንድ አላችሁና። There is no grace በስጋ የኖረ ላይፍ የግሬስን ላይፍ ኤክስፒሪየንስ የሚያደርግ ክርስቲያን የለም። ጸጋ በመንፈስ ሊያኖረን እንጂ በስጋ ውስጥ የሚያኖር ምህረት አይደለም። This is where the danger is. ብዙ ክርስቲያኖች ብዙ ህይወታቸውን የብዙ ሰዎችን ህይወት ማጥፍ የከተቱት በትምህርታችንም በአስተያየታችን በምክራችን ገደል ሰዎችን የምንከተው በዚህ። ስለዚህ አቋማችን መንፈሳዊ ህይወታችን መጽሐፍ ቅዱሳዊ መሆን አለ። ክብር ለእግዚአብሔር። ስለዚህ ይሄንን ልብ እንድትሉ በቃ አንደኛ እግዚአብሔር ቃል ነው። እግዚአብሔር ይመስገን። እና ስትሬስ አርገን ወደ ውስጣችን ማስገባት አለብን። በነገራችን ላይ ይሄንን እግዚአብሔርን ቃል ወደ ራሳችን የምንወስድበት አወሳሰዱ መታነጽን፣ መገልባትን፣ መቀደስን፣ እምነትን፣ የውስጥ ጥንካሬንም ያመጣል። ቃሉ ያው የሚሰራ ስለሆነ ስለዚህ ግትልትል የሆነውን እኛ ላይ የተጣበቀውን በስጋዊ ሃይማኖታዊ አስተሳሰባችን ውስጥ የእግዚአብሔርን ቃል ዋጋ ሊያሳጣ ተሟጋጅ ተከራካሪ የሆነ ሁሉ ብልጽሱን ያወጣልናል። ክብር ለእግዚአብሔር ይሁን። ስለዚህ እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ፣ በመንፈስ ግን የሰውነትን ስራ ብትገድሉ በህይወት ትኖራላችሁ። ህይወትና ሞትን ነው የሚያመጣው። በምን መኖር? በስጋ መኖር ሞት ነው፣ በመንፈስ መኖር ህይወት ነው። ስለዚህ ህይወትና ሞት በስጋ እና በመንፈስ ያለ እንደሆነ እናያለን። ይሄንን ትምህርት ፕሊዝ 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 አክብራችሁ ያዙት። እግዚአብሔር የተመሰገነ ይሁን። ስለዚህ ውድ የጌታ ልጆች ተመልከቱት። በአዳም ምክንያት የመጣው ኃጢአት ዝም ብለን ነገረ ትምህርት አድርገን ምናስበው ምናሰላሰለው ኃጢአት ብለን በሞራል ሊስት ምናስቀምጠው ነገር አይደለም። So we have to come close to it. እና ይሄ ተማርነው ትምህርት በደንብ ያሳየናል ብዬ ተስፋ አደርጋለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ክፍል ውስጥ በሮሜ ምዕራፍ 5 ላይ ስንመለከት ነገር ግን በአዳም መተላለፍ ምሳሌ ኃጢያትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ይላል። ምክንያቱም ሞት በሰዎች ልጆች ላይ የሚነግስበት ምክንያት ብርጊት የሆኑ ኃጢአቶች እስኪሰሩ ድረስ አይደለም። ሰዎች ተጠብቀው የሚወጡት ሰራ እንዴ ተብሎ አይደለም የሚሞተው፣ ያ ፍጥረታዊ የሆነ ነገራቸው፣ ያ የስጋ ፈቃድ የተላለፉት ህግ እንኳን ባይኖር የሚኖሩለት ያ ህይወት የሞት ህይወት ነው። ራሱ የሞት ህይወት ነው። እግዚአብሔር የሌለበት ህይወት ነው። ሞት የነገሰበት ህይወት ነው። ጋድለስ የሆነ ህይወት ነው። ዛሬ ለከፋ ችግር፣ ለከፋ ፕሮብሌም፣ ለከፋ አጣ ያልተጋለጠ ህይወታችንን እያሰብን ስጋችን በጎ ህሊና እና በጎ እይታ እንዳይኖር ለከፋ ነገር አለመጋለጣችን። ስለዚህ እግዚአብሔር በልጓም ያዘውን የበጸጋው የደገፈ ሊያስተምረን የሰጠንን እድል በሌላ ሚስ አንደርስታንድ እንዳናደርግ ጸጋውን እንመልከት። ሞት ነገሰ። ዋይ? ምክንያቱም ሰው የሚኖረው ህይወት በአዳም መተላለፍ ምክንያት ምን ሆነ? የሰው ልጅ ከእግዚአብሔር ተለየ። ሰው ለስጋዊ ፍጥረታዊ ፍላጎቱ አልፎ ተሰጠ። ስለዚህ ሞት ምን አደረገ? ነገሰ። እግዚአብሔር የለም እዛ ውስጥ። ጋድለስ ሆነ ላይ። ስለዚህ ይሄንን በደንበኛ ተመልከቱት። ጋድለስ ሆነ ላይ። ስለዚህ ሞትን በመጽሐፍ ቅዱስ በፈለጋችሁት ሁኔታ አጥኑ። ከመጨረሻ ላይ ምን ደርስበት ነጥብ ቢኖር እግዚአብሔር የሌለበት ህይወት መሆኑን ብቻ። እግዚአብሔር ይመስገን። አንዲት እህት ዛሬ 28 ዓመት በፊት ትምህርት ቤት እያለን ስለ መንግስተ ሰማይ ሳስተምር ያለውን ነገር አስታውሳ በዚህ አካባቢ ስታልፍ ወደ ኢትዮጵያ አንድ አይደለም ተመልሳ ልትሄድ ነው እና ሰላም ልትለኝ ደወለች። ከብዙ ዓመት በኋላ ነው የተገናኘ ነው እና ስለ መንግስተ ሰማያት ያስተማርከኝን ትምህርት አረሳውም። ለልጆቼ ያንን በቅርብ ጊዜ ስነግራቸው ነበር። ምንድን ነበር አልኳት? መንግስተ ሰማያት አንድ ወንድም ሲያስተምረን እንዲህ አለ አለች። ከአንድ ክልል ወደ ሌላ ክፍል የምንገባበት በጂኦግራፊ የሚታሰብ ወይም በስፔስ የሚታሰብ አይደለም። ወይም ዊ ጎ ቱ ሄቨን መንግስተ ሰማይ ስንሄድ እግዚአብሔር ጋር ነው የምንገባው። በራእይ መጽሐፍ ላይ ያስተማርኳቸው ትዝ አለኝ። ይህን ብዙ ጊዜ የምለው ነው። በዚያች መንግስተ ሰማይ ቤተ መቅደስ የለም ነው። ትዝ ይላችኋል? መቅደሱ ጌታ እግዚአብሔርና ምንድን ነው? በጉ ናቸው ይላል። ስለዚህ ቤተ መቅደስ መግባት የሚፈልግ ማን ጋር ነው የሚገባው? እግዚአብሔር ጋር ነው የሚገባው። ሃሌሉያ። መብራት የለም እዛ፣ ፀሐይ ወይም ጨረቃ። ማን ነው መብራቱ? በጉ ነው። ሰው ውድ ወገኖቼ ምን ማለት እንደሆነ ይሄንን እናስብ። እግዚአብሔር እኔና እናንተን ከዚህ ስጋዊ ነገር ልብ በሉ፣ መዳንን ሲሪየስ ነገር እንዴት እንደሆነ ተመልከቱ። ቀላል በሆነ መንገድ ላስቀምጠው። ስጋችን ተፈጥሯችን ለኃጢአት የተጋለጥንበት ምን እንደሆነ ሚስጥሩን በኃጢአት የሚለውን ቃል እንኳን በአብዛኛው መጽሐፍ ቅዱስ በግሪክም በዕብራይስጥኛም ሃማርቲያ የሚለው ቃል፣ ይህ ቃል ሲተረጎም ዓላማን ወይም ግብን ምን ማድረግ ነው? መሳት ነው። ስለዚህ ኃጢአትን ውድ ወገኖች ይህ እናደረገ ብላችሁ በሰዎች ልጆች መካከል በሚካሄድ በሞራል ነገር ብቻ አትዩት። በዛ ማየት ትክክል አይደለም ማለት አይደለም። ግን ምንድን ነው እግዚአብሔር ፈቃድና እኔ ለእግዚአብሔር ፈቃድ ነው ወይ የምኖረው? ብዙ ሰዎች በዚህ ጊዜ ከእግዚአብሔር ጋር የሚኖሩትን ኑሮ ከህይወታቸው ክፍል የተወሰነውን ወይም በተወሰነ ነገር ለእግዚአብሔር ተገዝቶ መኖርን ነው የሚያስቡት። ሁላችንም ቴምፕትድ የምንሆነው ይሄን ነው እና ለጌታ በገንዘባችን፣ በጊዜያችን፣ ንብረታችንን ያለንን ነገር ሁሉ ከፍለን በፍራክሽን በፐርሰንቴጅ ነው የምንኖረው። ፕሊዝ፣ መጽሐፍ ቅዱስ መዳንን በዚህ መንገድ ጨርሶ አይናገርም። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ፣ በህይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ምን አረገ? መቼም ይሄ ጥቅስ የሚያጠብ ዝናብ ሆኖ ላያችን ላይ እግዚአብሔር ካላዘነበው ተርከፍክፎ ምንም አይጠቅምም። ተርከፍክፎ ምንም አይጠቅምም። ስለዚህ በህይወት የሚያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖር ስለዚህ በፍራክሽን ለጌታ እንዳትኖር በፐርሰንቴጅ እንዳትኖር ስራችሁ የጌታ ቶታሊ የምትኖረው ለእግዚአብሔር ነው ክብር ለእግዚአብሔር ነው እና የጌታን ነገር በኮምፓርትመንት አብጅተንለት የጌታን የጌታ የጌታን የጌታ የኛንስ ለኛ በእንስሳ መስዋዕት እንኳን ሰዎች እንደዛ መናገር ይፈሩ ነበር በእንስሳ መስዋዕት በብሉይ ኪዳን በኢየሱስ ደም በበጉ ሞት የተገኘው ህይወት ሰማያዊና መንፈሳዊ ህይወት እኛን ዓላማ ካሳተን ከኃጢአት የሚያድነው ደም ዓላማ የሚያስገባ ነው ለእግዚአብሔር መንግስ እኛን ለእግዚአብሔር የሚያኖር ስለዚህ ሳልቬሽን በሞራል ለተሳሳትናቸው እነዚህ ኃጢአቶችን ሰራው ይቅር በለኝ ለሚል ነገር ብቻ እንዳታስቡት ወደ ዓላማ ወደ እግዚአብሔር ዓላማ የሚመልስ ወደ እግዚአብሔር የሚመልስ እግዚአብሔርን በቦታው እኛን ከእግዚአብሔር ጋር የሚመልስ አንድ አምስት ሳንቲም ቦታ የማይተው የጸጋ ስራ አሜን ውድ ወገኖቼ በዚህ ነገር እያመመን ምን ሆኖ ሳይሆን እልል ያለን ምን ሆኖ ያድርግልኝ ነው እልል ያለን ምን ሆኖ ነው ይሄ ምንም ምን ከፍረው የለም እኔ በህይወት ዘመኔ ከእግዚአብሔር ጋር ሂሳብ እየተሳሰቡ ለእግዚአብሔር ነገር ያመቻመቹ ሰዎች ሲኖሩ አይቻለሁ ከፈለጋችሁ እናንተም ተመልከቱ ወደ ኋላም ወደፊትም መቼም በመታዘብ አይሆን ታዛቢ ሆኜቱ ጋር ቆሜ ነው ማለት እግዚአብሔር አይደለም ግን ተመልከቱ እስኪ ልብ በሉ እግዚአብሔር ነገር የማስቀድሙ ሰዎች ሁሉ አትረፈው እነሱን ባደረገኝ የሚባል ሰው እኔም ማስተዋወቀው ሰው ለጊዜው እንደ ሊባኖስ ዝግባ ይለመልማሉ ብትመለሱ ስፍራቸውም ይጠፋቸዋል አይኖ በጣም ብዙ ሰዎች ይም ተዘምዘ እየተምዘገዘጉ ይወጣሉ ይዩ ይሉ ያላቸው ነገር ሁሉ አንዳንዶቹ ኩኩው ላይ ይወጡ ነው የሚኖሩት እግዚአብሔርን የመረጡ ሰዎች እነሱም ባላደረገኝ እኔ የሚባል ሰው እግዚአብሔርን አስቀድሞ የኖሩ ሰዎች በስም እየጠራው ማስተዋወሳቸው በጣም ብዙ ሰዎች አሉ እግዚአብሔርን አስቀድሞ የከሰሩ ሰዎች እማቃቸው ሰዎች አሉ። እግዚአብሔር ነው። አምላክ ነው። የፈጠረውን ፍጥረት አሁን እየደገፈ በስልጣኑ ቃል ያለ የሰማይና ምድር ጌታ ነው። እግዚአብሔርን አምሮ የሚያሳፍር ህይወት የሚኖር ሰው ክብር ለእግዚአብሔር እግዚአብሔር ልዩና ትልቅ ነው እግዚአብሔር ምንም ባር እሱ መምረጥ መታደል ክብር ለእግዚአብሔር ምንም ባደርግላችሁ እግዚአብሔር መምረጥ መታደል ነው በመንግስተ ሰማይ በዙፋኑ ስር በክንፍ ራሳቸውን ሸፍነው ቅዱስ 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 እያሉ ሚኖሩት ለሽርሽር ሌላ ቦታ መሄድ አይመኙም። እግዚአብሔር ባለበት ሁለመናቸው ምን ለማየት ምን ይፈልጋል እግዚአብሔር ተገኝቶ እነተኛ በሆነ ሃይማኖት ሰው የሚያተርፈው ትርፉ እግዚአብሔር ነው። እግዚአብሔር ይመስገን። ስለዚህ ይሄንን አስተውሉ ወገኖች፣ ይሄንንም ተመልከቱ። ኃጢአት በሰው ህይወት ውስጥ አመጣ የምንለው ጉድለትና ችግር ዓላማን ግብን የሚያስት ህይወት ነው። የኃጢአት ህይወት ዲስትሮይ የሚያደርገው ሰዎችን ኮዝ ኤንድ ኢፌክት በሆነ መንገድ እንዳትመራ አው ሰዎችን ለማስረዳት አሁን ይሄ ሲጃራ ማጨስ ይሄን መጠጣት እንዲማረግ ኧረ ተው እንደዚህ ባለ መንገድ ስትቀብጥ ወይ እንደዚህ ስታረጊ ይመጣል እንደዚህ እንላለን ሰዎች አይደለም ሪሊ እግዚአብሔር ለሚያውቁ ግን እግዚአብሔር ነው ቋንቋችን እግዚአብሔር ነው ለኃጢአት ህይወት መፍትሄው እነተኛው የጠራው መፍትሄ እግዚአብሔር ነው ክብር ለእግዚአብሔር ይሁን አያችሁት እግዚአብሔር በመካከላችን ሲያልፍ እግዚአብሔር በመካከላችን ሲያድር ከእግዚአብሔር ጋር መሆን ስንፈልግ ነው ቅድስናንም ንጽህናንም ሰማያዊ ህይወትንም እንፈልገው እግዚአብሔር ይመስገን ስለዚህ የስጋንና የኃጢአትን ሚስጥር ስናይ አንድ ነገር ኮንክሉድ ብናደርግ ብናስር በጣም ኢምፖርታንት መንፈሳዊነት ከስጋችን ጋራ የሚቃረን እንደሆነ ካወቀን ስጋ ምንድነው ብለን ምንድነው ስጋ ፈቃድ አለው ምኞት አለው አምሮት አለው ስጋ ምንድነው ሰው ያለ እግዚአብሔር ያለውን ምን ፍጥረታዊ ማንነቱን የሚያሳይ ፍጥረታዊ ማንነቱን የሚያሳይ እግዚአብሔር አይናችንን ቢከፍት ሰው ያለ እግዚአብሔር ባለው ፍጥረታዊ ማንነቱ የሚኖረው ኑሮ ዛሬ ታይቶ ነገ እንደሚጠፋ ምን ሳር ነው ክብሩ really yes በየመቃብሩ ሂዱና ተመልከቱ ሰዎችን ሆስፒታል ሄዳችሁ ተመልከቱ እርስ በርሳችን እንታያለን የሰው ክብሩ ምንድነው ሳር ነው ዛሬ በየትኛው መንገድ አምሮ የሚታየ ነገር ሁሉ ሳር ነው የሳር ክብር ነው ያለው ስለዚህ ስጋ እንደዛ መሆኑ እንዳትረሱ በሳር ክብር እንዳትኖሩ እግዚአብሔር ከሳር ክብር ያድናችሁ እግዚአብሔር እኔንም ያድናኝ መራቂ ብቻ እንዳልሆነ ስለዚህ ከሳር ክብር መዳን አለብን ለምን ሁሉ ኃጢአትን ሰርተዋልና የእግዚአብሔር ምን ቆላቸዋል እዚህ እግዚአብሔር በሌለበት ቦታ ሁሉ ክብር በሌለበት ቦታ ሁሉ ያለው ክብር የሳር ክብር ስለዚህ ስጋ ስንል ይሄንን ለስላሳውን ስጋ አለ አይደለም አካላዊ ስጋን ሳይሆን የሰውን አለ እግዚአብሔር ያለውን በእግዚአብሔር ክብር የማይኖረውን ለእግዚአብሔር የማይኖረውን የሰውን ማንነት ነው የሚያሳየው ስጋን በጥሩ ሁኔታ ለማየት በጥሩ ሁኔታ ለማየት ወድ ወገኖቼ አንድ ቃል እንገራችሁ ፈቃድ የስጋ ምንነትና ማንነት መመዘኛውና መለኪያው ፈቃድ እግዚአብሔር ይመስገን ስለዚህ ፈቃድ የሚለውን ነገር ስናደርግ ፈቃድ እና ምንም ነገር ስናደርግ በመንፈሳዊ ህይወታችን እግዚአብሔር እንዲዋጀን እንዲማርከን እንዲረታ ለራሱም የምንሆንበትን አለ አይደለም መንፈሳዊ መሰጠት እንዲያጠራልን ለራሳችንም ለርስ በርሳችን ምን ጸልየው ለእግዚአብሔር መገዛታችን ፈቃዱ ማድረጋችን ላይ ነው ሚስጥሩ በመጨረሻ ዘመን ብዙ ሰዎች ጉድ ይሆናሉ በስሜና አላረግንም ምን ትንቢት ተናግረው አላውቃችሁም ከተባሉ ታምራት አድርገው አላውቃችሁም ከተባሉ ሌላ ነገር አድርገው እንዴት አላውቃችሁም አይባሉ ጌታ ያለው እነዚህን ሰዎች ምንድን ያረጉትን ነገር አልተቸም ምን አላለም በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታው የሚለኝ ሁሉ መንግስተ ሰማያት የሚገባ ትልቅ ሚስጥር ሰይጣን በቤተ ክርስቲያን በሰዎች ተሟጋጅ ስጋዊ አይምሮ ውስጥ የሚያስቀምጠውን ዲማሚት ልንገራችሁ። ይሄ ጸጋ ትምህርት አይደለም ይላሉ። ሪሊ? ይሄ ጸጋ ካልሆነ ዲማሚቱን እስቲ እንየው። ይሄ ጸጋ ትምህርት ካልሆነ ጸጋ ለምንድን ነው? በስጋ ለመኖር የት ቦታ የእግዚአብሔር ጸጋ ምን እንደሚያረግ እስቲ እኔ ቲቶ የእግዚአብሔር ቃል ምን እንደሚል እንመልከት። ቲቶ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን አርጓል? ተገልጧል። ማንም ጠማማ የሆነ ትምህርት፣ የተወላገደ የተሳከረ ትምህርት አንጎላችሁስ ገብቶ ሆነ እየመዘዛችሁ አውጡና ጣሉ። የእግዚአብሔር ጸጋ የተገለጠ ጸጋ ሰዎችን የሚያድን የሚያድን ጸጋ የሚያድን በርስቱ ክብር ለእግዚአብሔር ይሁን። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንን ከአመጽ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ስለዚህ ጸጋ ሰዎችን ሁሉ ያድናል። ከምን ያድናል? ከኃጢአተኝነት፣ ከዓለማዊ ምኞት። አድኖ ምን ያረጋል? የተባረከውን ተስፋ ኢየሱስን በጽድቅና በቅድስና እንድንጠብቅ ያደርጋል። ለምንድን ነው እሱ ጌታችን የዋጀን ነፍሱን የሰጠ? ፈቃዱን ልናደርግ ገንዘቡ የምንሆን ሕዝብ እንድንሆን እንጂ መንግሥተ ሰማያን ሊያስጎበኛቸው የሚያንጋጋቸው ጎብኚዎች ሊሰበስብ አይደለም። ሃሌሉያ። ስለዚህ ፕሊዝ አንደርስታንድ። ሌላ ከባድ ነገር ልንገራችሁ። ስጋዊ ባህሪያችን በእኔና በእናንተ ህይወት በስተጀርባ ስጋዊ ባህሪያችን ተዋጊ መናፍስትን በእኛ ላይ በማናውቀው በአእምሯችን በሙግትና በክርክር የእግዚአብሔርን ነገር በመቋቋም እሽታና ለእግዚአብሔር ነገር መገዛት አሜን ብሎ ለመቀበል የእግዚአብሔር ነገር እንዳንችል የሚዋጉ አጋንንታዊ ኃይላትን ይስባል ስጋዊ ባህሪያችን። ክርስቲያኖች ነን ግን አጋንንት ያዘ ማለት አይደለም። ውስጣችን እብሪተኛ ይሆናል። የእግዚአብሔርን ነገር ሁሉ እንጣላለን እና ትምህርቶችን እንተቻለን። የሚያድነንን ነገር ሁሉ እናቃልላለን። እልከኞች እንሆናለን። ይነሳል በውስጣችን የጨለማ ኃይል። ይህንን ባገለገልኩበት ዘመን ሁሉ አይቻልም። ስለዚህ እንደዚህ ያለ አይነት ነገር በውስጣችን እንዳይመጣ ምን ማድረግ አለብን? ቀደም እንዳልኳችሁ በውስጣችን የተሳሳቱ ዶክትሪን የተማርናቸው የመሰሉን ነገሮች ሁሉ ለተገለጠልን ለእግዚአብሔር እውነት ውድቅ እያልን መከስከስ አለብን። ለምን? አእምሮን ሁሉ ምን እናደርጋለን? አእምሮን ሁሉ ተሟጋች ሆነውን ሁሉ እየፈጠፈጠ ኢየሱስ ጌታ የሞተው እኔ ለሱ ፈቃድ ልገዛ እልህኛ ቁጠኛ ንግዴተኛ እየሆነ የእግዚአብሔርን ነገር በሙግት በምክርክር በሰው አይምሮ ውስጥ የሚያመጣ ሁሉ ውረድ በኢየሱስ ክርስቶስ ስም። በጭንቅላቴ ላይ አትሰራም፣ በአስተሳሰቤ ላይ አትሰራም። ለጌታ እገዛለሁ። ሃሌሉያ። ለምን? እነዚህ መናፍስቶች በእግዚአብሔር ቤት ውስጥ በሰዎች ባህሪ እየተሸሸጉ ምን ያደርጋሉ? የእግዚአብሔርን ነገር ሁሉ አቅም እያሳጡ እንዳንገዛ ያደርጋሉ። ከየት አገኘሁት? በጣም ብዙ ሰዎች ይህን ባስተማርክበት ጊዜ ነው አይኔ የተከፈተው የሚሉ ሰዎች አሉ። እግዚአብሔር የተመሰገነ ይሁን። እናንተም እግዚአብሔር አይናችሁን ይክፈት። ክብር ለእግዚአብሔር ይሁን። ሐዋርያው ጳውሎስ ይህንን ነገር አስመልክቶ ሲናገር ሁለተኛ ቆሮንቶስ ምዕራፍ 10 ላይ እንደዚህ ይላል፣ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋ፣ የጦር ዕቃችን ስጋዊ አይደለምና። በውጊያ ላይ ነን ያለነው፣ ውጊያው የት ነው የሚካሄደው? ተመልከቱት። ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ይላል። የሰው አስተሳሰብ፣ ስጋዊ አስተሳሰባችን ምሽግ ይሆናል። የማን ምሽግ? የሰይጣን የአጋንንት ምሽግ ይሆናል። ብዙ ጊዜ አንዳንድ ቦታ ላስተምር ስል ነገራችሁ አልችልም። ማስተምረውን ትምህርት ዋጋ የሚያሳጣ ኃይል ስንት ጊዜ እንደሚፋለመኝ ነገራችሁ አልችልም። እና ያንን ትምህርት የሚያቃል የሚቋቋም ነገር በሰዎች ውስጥ ሊነሳ እንደሚችል ይታወቃል። እንደዚህ ያለ ትምህርት እኔ አሁን ዛሬ ሌሊት 2 o'clock ተነስቼ ነው ስጸልይ ያደርኩት። It's not easy. ስለዚህ ልብ በሉ ውድ ወገኖቼ፣ የጦር ዕቃችን ስጋዊ አይደለም። ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም አሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ሀሳቡ የሰው ነው፣ ግን ሰይጣን ከበስተጀርባ መጥቶ ምን ያደርጋል? ፎርስ ይሆናል፣ ደጀን ይሆናል። በርታ ይላል። በርታ በለው ይሄንን እና ትቀበል። ዋጋ ያሳጣል። ቴዎሎጂካል ሪዝን ያመጣል። በነገራችን ላይ ዶክትሪናዊ ምክንያቶች ያመጣል። በጣም ብዙ ምክንያቶችን ያመጣል። ዋጋ ሊያሳጣብን ይፈልጋል። የክርስቶስን ወንጌል እንድናቃለን የሚያድነንን ጸጋ የምንለብስበትን ወደ ክብር የምንበቃበትን ነገር አቅም እያሳነስን እንድንሄድ ያደርጋል። ስለዚህ በሐሰት ትምህርት የተማርነው መስሎን እኛ በራሳችን አበጃጃናቸው ከስጋዊነት የማያድነንን ጸጋ እንሰናበተው። ኢየሱስ ከስጋ ሊያድነን ነው። ከስጋ ካላዳነን ከኃጢአት አያድነን። ስጋና ደም እግዚአብሔር መንግስት ሊወርሱ ሰው ዳግመኛ ካልተወለደ መንግስተ ሰማይን ማየት በስጋ ያሉት እግዚአብሔርን ደስ ሊያሰኙት ስጋ ለእግዚአብሔር ሕግ መገዛት ተስኖታል። ለስጋችሁ ብትኖሩ ትሞቱ ዘንድ። ስጋ ማት ጉድ ያለው ጣጠኛ ነገር ነው። የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ምን አረጉት? ደህና ክረም። ክብር ለእግዚአብሔር። ስለዚህ እዚህ ላይ ነው ጉልበታችን። ኃጢአት የለብንም ብንል ራሳችን እናስታለን። ስለዚህ ይሄንን ስጋችንን ዲል የሚያደርግ ጸጋ ይገለጥልን። ሪቫይቫል ከመጣ በዚህ ይምጣ። በእውነት ሪቫይቫል ከመጣ በዚህ ይምጣ። ፈውስ ከመጣ በዚህ ይምጣ። የእግዚአብሔር ጎበኘን ካልን በዚህ ይጎብኘን። ያን ምን እንሆናለን? የተባረከውን ተስፋችንን ለመጠበቅ እንናፍቃለን። ለምን? ሰማያዊ ዜግነታችን በውስጣችን ይቀጣጠል። ስጋ እና ምኞቱ የሚያልፉትን ዛሬ ታይቶ ነገ እንደ ጤዛ የሚሆነውን ስለተውን የማያልፈውን መናፈቅ እንጀምራለን። በእውነትም የጌታ ጸጋ የሚያድነው ጸጋ በውስጣችን እውነተኛ የክርስትናን ሕይወት ያኖረናል። የሰማነውን እግዚአብሔር ይባርክልን። እንጸልያለን።